እናንበው አንደኛ ቆሮንቶስ ምዕራፍ 12 ከቁጥር 12 ጀምሮ አካልም አንድ እንደሆነ ብዙም ብልቶች እንዳሉበት ነገር ግን የአካል ብልቶች ሁሉ ብዙዎች ሳሉ አንድ አካል እንደሆኑ ይላል። ስለ ሰው ሰውነት ነው የሚናገረው እና ብዙ ብልቶች ያሉበት አካል ነው። ግን ስንት አካል ነው? ብዙ ብልቶች ያሉት ስንት ነው? አንድ አካል ነው። የውጪ የውስጥ ሰውነታችን ላይ የምናውቃቸው በአናቶሚ ስንማር የተነገሩን በትምህርት ቤት ብልቶች ብዙ ናቸው። ሁሉም የየራሳቸው የአካል ባህሪ ያላቸው፣ ነገር ግን በአንድነት ሆኖ የአንድ ሰው ምንድን ናቸው? አካል ናቸው። አንድ እንደሆኑ ክርስቶስ ደግሞ እንዲሆኑ፣ ክርስቲያኖች አይልም፣ ክርስቶስ ደግሞ እንዲሆኑ። ስለዚህ የአካል የሚለው ነገር ቤተ ክርስቲያን የክርስቶስ አካል ስንል ክርስቶስን ነው የምናስበው እንጂ ሰዎችን በሰውነታቸው አናስበው። This is very serious ወገኖቼ። ስለዚህ እግዚአብሔርን ቤት ስናስብ ማን ነው የምናስበው ማለት ነው። አካል የሚያረገን ኮንስቲቲዩሽን ቤተ ክርስቲያንን ሊሰራ አይችልም እና አርቲክል ኦፍ ፌዝ ቤተ ክርስቲያን ሊሰራ አልችልም። ኢንኮርፖሬትድ ሆና ቤተ ክርስቲያን ኦርጋናይዜሽናል ኔቸር ኖሯት በአንድ ስቴት ውስጥ ስቴቱ ሪኳየር የሚያደርገው የሀገሩ ሕግ ሪኳየር የሚያደርገውን አርቲክል ኦፍ ኢንኮርፖሬሽን አርቅቀው ሰዎች ቢሰባሰቡ እንደ ማንም ድርጅት የሆነ ኦርጋናይዜሽናል ኔቸራችንን ሊጠብቅ የሚችል የሕግ ስርዓት ሊኖረን ይችላል። ነገር ግን የቤተ ክርስቲያን ሕልውና ግን በዛ ሊገኝ አይችልም። ግልጽ ነው። እግዚአብሔር ይመስገን። ክርስቶስ ደግሞ እንዲሁ ነው። ስለዚህ ቤተ ክርስቲያን ለብዙ ሰዎች የሚያታልለው አንዳንድ ጊዜ መንፈሳዊው ላይ በጣም ኤክስትሪም ሰዎች ሲሄዱ ቤተ ክርስቲያንን ኦርጋናይዜሽናል ኔቸሯን ድሮፕ ሊያደርጉ ይችላሉ። ግን ቤተ ክርስቲያን ውስጥ የምንሰባሰበው ሰዎች ፋንክሽን የምናደርገው በሶሻልና ለፖለቲካል ዳይናሚክስ ውስጥ ነው። ስለዚህ አንድ ሀገር ውስጥ ስንኖር ኦርጋናይዜሽናል ኔቸር አላት ቤተ ክርስቲያን። ገንዘብ አለ አለን፣ እቃ መግዛት አለ፣ ሎጂስቲኮች አሉ የምናንቀሳቀሳቸው ከሌላው ህብረተሰብ ጋራ ከነጋዴው ከመንግስት ጋር የሚያገናኙ ነገሮች አሉ። የባንክ ሲስተም እንጠቀማለን። እነዚህ ነገሮች ድርጅታዊ ባህሪ ያረጋታል ቤተ ክርስቲያንን። ስለዚህ የምናደርጋቸው ማናቸውም እንቅስቃሴዎች በድርጅታዊ መልክ ያሉት ኦርጋናይዜሽናል ኔቸር ይሰጠናል እና ብዙ ሰዎች ቤተ ክርስቲያንን በድርጅታዊ መልኳ ብቻ ቢያዩት በጣም አፍራሽና ጎጂ ነው የሚሆነው። ለምን? ቤተ ክርስቲያን ምንም እንኳን አላደለም ኦርጋናይዜሽናል ኔቸር ኖሯት በህግ የታወቀ አይደንቲቲ ቢኖራት ምንም እንኳን አላደለም በመንግስት ላይሰንስ ወይም ሰርቲፊኬት ቢሰጣት ነን ፕሮፊት ስታተስ አግኝታ አላደለም ታክስ እንዳትከፍል ብትደረግም፣ ነገር ግን ቤተ ክርስቲያን ህልውናዋን መንፈሳዊ ህልውናዋን ካጣች ምን ትሆናለች? እንደ ማንኛውም ድርጅት ብቻ ትሆናለች። ነገር ግን እግዚአብሔር ቃል የሚያስተምረው እነዚህ ነገሮች ለፋንክሽን በሶሳይቲ ውስጥ ለመስራት የሚያስፈልጉን አላደለም ዳይናሚክሶች ይሆኑልናል። የህግ ስርዓቱን መከተላችን ምን ማለታችን ግን መንፈሳዊ ህልውናችን ግን ከድርጅታዊ ህልውናችን ያየለ የበለጠና መሰረቱ መንፈሳዊ ህልውናችን መሆኑን ማወቅ አለብን። ግልጽ ነው። አዎ። ስለዚህ በዚህ ቦታ ላይ የምንመለከተው የቤተ ክርስቲያን መንፈሳዊ ህልውና ነው። መንፈሳዊ ህልውናዋን ካጣች ድርጅታዊ በሆነ ህልውናዋ ብቻ ልትኖር አትችልም። ስለዚህ እዚህ ቦታ ላይ ክርስቶስ ደግሞ እንዲሁ ነው ካለ በኋላ ክርስቲያኖቹ እንዲሁ ነው ከተባለው ክርስቶስ ጋር የቤተ ክርስቲያን ህልውና መንፈሳዊ ህልውና ክርስቶስ ነው ተብሏል። ከሱ ጋር እነዚህ በሰው አይነ ሲታዩ ለድርጅታዊ አይደንቲቲ ምክንያት የሆኑ ክርስቲያኖች ከኪሳቸው ገንዘብ አውጥተው አስራት መባ እየሰጡ ቤተ ክርስቲያኒቱ ውስጥ ለነሱ አገልግሎት የሚካሄደው ነገር ሁሉ ድርጅታዊ መልክ ያስገኘ ነገር ያላቸው ክርስቲያኖች ከክርስቶስ ጋር እንዴት ነው የሚገናኙት? ቁጥር 13 አይሁድ ብንሆን የግሪክ ሰዎች ብንሆን ባሪያዎች ብንሆን ጨዋዎች ብንሆን እኛ ሁላችን በአንድ መንፈስ አንድ አካል እንድንሆን ምን አድርገናል? ተጠምቀናል። ይሲ አካልም እንዲሁ ነው አለ ቁጥር 12 ልብ በሉ። አካልም እንዲሁ ነው አለ። ብዙ ብልቶች አሉበት አካልም እንዲሁ ነው። አያችሁት? ከዛ በኋላ ማለት ክርስቶስ ደግሞ እንዲሁ ነው አለ። አካልን ከማን ጋር ቆራኝቶ ነው የሚናገረው? ከክርስቶስ ጋር ቆራኝቶ ነው የሚናገረው። የአካል ምክንያት ክርስቶስ ከሆነ ከዚህ ክርስቶስ ጋር ክርስቲያኖቹ እንዴት ነው የተገናኙት ለሚለው መልስ ነው የሚሰጠን። አይሁድ ነው አንደኛው ክርስቲያን፣ አንደኛው ግሪክ ነው፣ ሌላው ባሪያ ነው፣ ሌላው ጨዋ ነው። እግዚአብሔር ያሳያችሁ በዚህ ላይ የሚያመጣቸው እነዚህን ሰዎች ብንመለከታቸው የሚገርሙ ናቸው። አይሁዳዊ ከግሪክ ጋር ምንም ድርሻ የለውም። አይሁዳዊ ሃይማኖተኛ አክራሪ ነው፣ ግሪካዊው የአይምሮ ሰው ፈላስፋ የዘመኑ ስልጡን ነው፣ ጨዋው ሰው የተከበረ የሚባል ነው፣ ባሪያ ደግሞ አለ። በዚያን ህብረተሰብ ውስጥ ባሪያና ጨዋ ማለት እዚህ አሜሪካን ሀገር ከጥቂት ዓመታት በፊት ውድ ወገኖቼ ባሪያ የሚባል ሰው ወይም ስሌቭ እንደሚሆን የሚቆጠር ሰው ነጮቹ ቤት በፊት ለፊት በር የማይገባበት ዘመን ነበር። በዚህ በህይወት ያሉ ሰዎች አሉ ይህንን ያዩ። ምን ያህል ዋና ቦታ አብሮ አይዋኙ። ባስ ላይ ነጭ ቆሞ ጥቁር መቀመጥ የማይችልበት ሀገር ነው። ተመልከቱ ግን የእግዚአብሔር ቃል ምን አይነት ድራስቲክ እና በጣም ሲሪየስ የሆነ ቼንጅ በፈርስት ሴንቸሪ ዘመን እንዴት ያለ ቼንጅ ዲማንድ እንደሚያደርግ። አይሁድ ብንሆን፣ የግሪክ ሰዎች ብንሆን፣ ባሪያዎች ብንሆን፣ ጨዋዎች ብንሆን፣ እኛ ሁላችን በአንድ መንፈስ አንድ አካል እንድንሆን ተጠምቀናል። እግዚአብሔር የተመሰገነ ይሁን። ስለዚህ አይደንቲቲያችንን ሉዝ አርገን ነው ወደ ቤተ ክርስቲያን ገብተን የክርስቶስ አካል ብልቶች ተብለን የአካል ምክንያት ከሆነው ከክርስቶስ ጋር የመገናኘታችን ሚስጥር ያለው የበፊት አይደንቲቲያችንን ሉዝ አርገን። አሜን፣ ክብር ለእግዚአብሔር ይሁን። ስለዚህ በነበረው አይደንቲቲ ቤተ ክርስቲያን ውስጥ ገብቶ በቤተ ክርስቲያን ህልውና ውስጥ በቀደም ብሎ በነበረን አይደንቲቲ ፋንክሽን ማድረግ አንችል። እንደዛ ቢሆን ምንድን ነው የሚሆነው? የባሪያ መቀመጫ፣ የጨዋ መቀመጫ አይደለም። ቤተ ክርስቲያን ውስጥ መደብ ይኖር ነበረ አይደለም እንዴ? የአይሁዳዊ ለብቻ፣ የግሪክ ለብቻ ክላስ ይኖር ነበር። ነገር ግን በቤተ ክርስቲያን ውስጥ የሚመጣ ማንኛውም ሰው በሶሳይቲ ውስጥ የተለያየ ክላስ ሊኖረው ይችላል። የተማረ አለ፣ ያልተማረ አለ አይደለም? እና የተለያየ ባክግራውንድ ሊኖረን ይችላል። ኢኮኖሚካል ስታተሳችን የሚሰጠን ባክግራውንድ አለ። የተማርነው ትምህርታችን የሚሰጠን ስታተስ አለ። የተለያየ አይነት ሁኔታ ይኖረናል። የከተማ ሰው፣ የባህል ሀገር ሰው ልንሆን እንችላለን አይደለም? እድሜያችን፣ ጾታችን በብዙ መንገድ የተለያየ ስታተስ ሊያሰጠን ይችላል። ቤተ ክርስቲያን ግን ስንመጣ የለም። እግዚአብሔር የተመሰገነ ይሁን። ስለዚህ ቤተ ክርስቲያን የሚያገለግሉ ሰዎች ማንኛውንም ክርስቲያን የሚያዩት መጽሐፍ ቅዱስ በሰጠው ህልውና ነው እንጂ በሌላ መልክ ሊያዩት አይገባም። እግዚአብሔር የተመሰገነ ይሁን። ብዙ ጊዜ ጌታ እራት ላይ የምናገረው አንድ ምሳሌ አለ። በጣም በጣም ወደው ምሳሌ ነው እና በእንግሊዝ ሀገር ሎርድ የሚባል በጣም ትልቅ ዳኛ፣ ሀብታም የሆነ የተማረ የተከበረ ሰው ነበር። ይህ ሰው በሚገለገልበት ቤተ ክርስቲያን ውስጥ ካሉት ሰዎች ሁሉ በጣም ፕሮሚነንት የሆነ ትልቅ ሰው ነው እና ይሄ ቤተ ክርስቲያን በጣም ባለጠጋ የሆኑ ሰዎች ያሉበት አካባቢ ያለ ቸርች ስለሆነ ድሆች እዛ አካባቢ የሉ። ስለዚህ ይሄ ቤተ ክርስቲያን የሚሽን ስራ እንስራ ብለው ድሆች ያሉበት ወደ ዳውንታውን አካባቢ የሚሽን ስራ ይጀምራሉ እና በዚህ በሚሽን ስራ ወደ ጌታ ለመጡት ሰዎች በአካባቢያቸው ቤተ ክርስቲያን ተጀምሮላቸው አምልኮ ያደርጋሉ። እንደ ልማድ አረገና የቤተ ክርስቲያን አለ አይደለም የሚሽን አገልግሎቱ ውጤት የሆነችውን የተወለደችውን ቸርች አባላት በተወሰነ ጊዜ አብረው የጌታ እራት እንዲወስዱ ይጋብዟቸዋል። ይመጣሉ እና በሚመጡበት ጊዜ የጌታን እራት አብረው በጋራ ይወስዳሉ። በዚህ በአንድ ወቅት የጌታን እራት በሚወስዱበት ሰዓት በቤተ ክርስቲያን ውስጥ የተከበረው ሎርዱ የጌታን እራት ሊወስድ ይሄዳል እና በዛ በጌታ እራት በሚወሰድበት ቦታ እንደ ልማድ አድርገው ተንበርክከው ነው የሚወስዱት እና እዛ ሊወስድ ሲንበረከክ ከነዚህ ከድሃው ደግሞ ከታች ከድሆቹ አካባቢ ከመጣው አንዱ አባል ደግሞ አጠገቡ ሄዶ ምን ያደርጋል? ይንበረከካል። ፓስተሩ ሎርዱ አጠገብ እንዳይንበረከክ ቀስ አርጎ ይዞት በኋላ እንዲወስድ የጌታ እራት ሲለው የያዘው ሎርዱ በዚህ ቦታ እኔ እናንተ እኩል ነን እንዳትነሳ አለው። ፓስተሩ ሊያነሳው ዞር በል ሌላው ሲል እና የጌታን ራት ወሰዱ ሁለቱ እና ፓስተሩና ሎርዱ የሚቀራረቡ ሰዎች ስለነበሩ ከሰርቪስ በኋላ እየተጫወቱ ሲሄዱ የእግዚአብሔር ጸጋ የሚገርም ነው ይለዋል ሎርዱ ለፓስተሩ። ብዙዎቻችሁን ብዙ ጊዜ ስለሰማችሁ ታሁን በደም ታቃላችሁ እናንተ ምሳሌ ልታረጉት ትችላላችሁ። እኔም አግኝቼ ነው እንጂ አብራያቸው አድጌ አይደለም ያሰርኩት። እና ከዛ በኋላ አሁን በጣም እንጂ በጣም የሚገርም ጸጋ ነው አለ ፓስተሩ። እና እንዴት ነው በእግዚአብሔር ጸጋ የተደነቀው ይለዋል። ያ ደሃ ካንተ ጋራ እንዳንተ ከመሰለ ከከበረ ሰው ጋራ የጌታን ራት ለመውሰድ መብቃቱ ነው ብሎ ቁጭ አለ። በሎርድነቱን የጌታን ራት የወሰደው በሎርድነቱን የወሰደው በኃጢአተኛነቱን የወሰደው ኃጢአተኛ ያልሆነ ከጌታ ራት ጋር እድል ፋንታ የለው። ስለ እናንተ በሚፈስ በደሜ የሆነ አዲስ ኪዳን የተባለውን በሎርድነት የሚወሰድ ጽዋ አይደለም። እና እኔስ በዚያ አይደለም የተደነቅኩት አለው። እንደኔ መሰለውን በዚህ ዓለም በተገኘ ክብር እዛ ላይ የወጣሁትን የጌታዬን ጸጋ እንድቀበል ዝቅ ያረገኝን ጸጋ ነው በቦታ ያረገኝን ጸጋ ነው ማደንቀዋለ። በአይነ ህሊናችን ይሄ በጣም ቀላል አይደለም። ሲንክ አያረግም በሰው ውስጥ በቀላሉ። ምክንያቱም በቤተ ክርስቲያን ውስጥ ያዕቆብ ሲናገር መልካም ልብስ ያረገ ጌጠኛ ነገር በላዩ ላይ የሚታይበት ሰው ቢመጣ ወንበራችን እንለቅለታለን ቤተ ክርስቲያን። እና ደግሞ ድፋም ልብስ የለበሰ እዛ ጋር ተቀመጥ እንለዋለን። እና በጣም ከባድ ነው በክርስቲያኖች ዘንድ ያለ ቫሊዩ ሲስተም። ስለዚህ ቤተ ክርስቲያንን ቤተ ክርስቲያን የሚያረጋት ክርስቶስ ነው። ደግማለሁ፣ ይሄ ክርስቶስ እኔን እናንተን የተለያየ ዘር የተለያየ የኑሮ ደረጃ ያለንን ሰዎች አካል ያደረገን እሱ ነው። ከሱ ጋር እኛ የምንገናኘው በዚህ በእግዚአብሔር ቃል መሰረት ባሪያዎች ብንሆን ጨዋዎች ብንሆን አይሁድ ብንሆን የግሪክ ሰዎች ብንሆን እኛ ሁላችን በአንድ መንፈስ አንድ አካል እንድንሆን ተጠምቀናል። ክብር ለእግዚአብሔር ይሁን። ስለዚህ ከጌታ ጋር የሚያገናኘን ነገር አንድ መንፈስ ነው ይላል። ያለ መንፈስ ቅዱስ there is no connection with Jesus። ሮሜ ምዕራፍ 8 ላይ ምን ይላል? የኢየሱስ ክርስቶስ መንፈስ የሌለው ከሆነ ግን ይሄው የርሱ ወገን አይደለም። ወገን ሆነ አካል ያካል መገኛ ምክንያት ሆኖ ከጌታ ጋር እንድንገናኝ የአንዱን መንፈስ በአንድ መንፈስ አንድ አካል እንድንሆን ተጠምቀናል። ሁላችን አንዱን መንፈስ ጠጥተናል። እግዚአብሔር የተመሰገነ። ስለዚህ ቤተክርስቲያን የሚያረጋን አማርኛ ቋንቋ መናገራችን አይደለም፣ ኮመን ላንጉዌጅ መኖሩ አይደለም፣ ኮመን ባህል መኖሩ አይደለም። እነዚህ ነገሮች አስፈልጊ ናቸው፣ አለነሱ ፋንክሽን ማረግ አንችልም። ግልጽ ነው። ኮንስቲቱሽን ያለን ወይም አንድ ቦታ መሰብሰባችን አይደለም፣ ከክርስቶስ ጋራ በመንፈስ የተገናኘንበት ነገር ነው። እኔ የጌታን መንፈስ ጠጥቼ ከሆነ ሌላው ክርስቲያን ጠጥቶ ከሆነ የጌታን መንፈስ የጠጣ ሁሉ ከጌታ ጋራ አንድ አካል ነው። ክብር ለእግዚአብሔር ይሁን። አሜን። ይህንን በጣም ማወቅ አለበት። ስለዚህ ቤተክርስቲያን ስናገለግል ሰዎችን የምናየው በትምህርት ደረጃቸው፣ በልብሳቸው፣ በቁመናቸው፣ በምናቸው ሳይሆን በምንድን ነው የምናየው? ከጌታ ጋር ባላቸው ግንኙነት ነው የምናየው የምንቀበለው። ቫሊዩ ሲስተማችን ሌላውን ሁሉ ሸት ኦፍ ያደረገ ቫሊዩ ሲስተም ነው ማለት ነው። ስለዚህ እንደ ቸርች ኦፍ ክራይስት የምናየው ክርስቲያኑን በቃ የጌታን ነገር ብቻ ነው ክርስቲያን ላይ ማየት የምንፈልገው። ክብር ለእግዚአብሔር ይሁን። ሰዎች ትልቅ ሰዎች ሊሆኑ ይችላሉ፣ አናከብራቸው ማለት አይደለም። በእድሜ ሰዎች እናከብራለን፣ በሙያቸው ሰዎች እናከብራለን። እኔ ብዙ ጊዜ ሰዎች የቱንም ያህል ብቀርባቸው በመስሪያ ቤታቸው በሚሰሩት ስራ ትልቅ ሪስፔክት አለ እና ስለማቃቸው ወይም አገልጋያቸው ስለሆኑ ወይም ደግሞ ጓደኞቼ ስለሆኑ ስራቸውን ቦታ አልዳፈርም። ሪሊ ከልቤ ነው የምነግራችሁ። የትም ቦታ ሲሄድ ስርዓት ባለው መንገድ ነው እና በጌታ ቤት ያገኘነው ህልውና በእግዚአብሔር ጸጋ የተገኘነው እንጂ እርስ በርሳችን በዚህ ዓለም ስርዓት ውስጥ ያለንን ቦታ በትምህርትም ይሁን በሙያ በተለያየ ነገር ሰዎች ያላቸውን ዋጋ ሊያሳጣ የሚችል የሚያናንቅ ግንኙነት እንዲኖረን አይደለም። ግልጽ ነው። አዎ ይሄ በጣም ኢምፖርታንት ነው። አንድ ጊዜ አንድ ወንድም ትልቅ ባለ ስልጣን ነው እና በሱ የሚኖርበት ቢሮ የሚሰራበት ቢሮ ተቃጥረን መሄድ ነበረብኝና ከዚህ ሀገር በሄድኩበት ጊዜ ያ ወንድም ያለበት ቢሮ ለመሄድ ሴክሬታሪዋን ነገሬ ጠበቅኩ እና ከዛ በኋላ ስልክ ይዘዋል አለች። ቆየው መጣና በጣም ተገረመ። በጣም ብዙ ክርስቲያኖች እየመጡ በር እንተ ከለ ያለ ይሉኛል አለ እና በቃ አለ እንግዳ አለ ምናምን ብርግድ አድርገ አንዱማ እንደውም ሰው እያናገርኩ ራሱ አረ ስለ እግዚአብሔር ሰው እያናገርኩ ነው ብዬ እንትን አልኳል። እና ቢሮውን ምን አደረጉት ማለት ነው? ልክ ቸርች ሲያገኙት እንደሚተቃቀፉት ሊያደረጉት ይፈልጋሉ። ዳት ኢዝ ያ ቦታ ይሄ ሰው የራሱን ቦታ አይደለም። ሂ ዳዝንት ኢቨን ሃቭ ራይት ያለው መብትና ስልጣን ፋንክሽን የሚያደርገው ዴሊጌት ላደረገው ኦቶሪቲ ነው። ብዙ ክርስቲያኖች ኦቶሪቲ የሚባል ነገር ማመንም አይፈልጉም። በነገራችን ላይ ያለው ኦቶሪቲ ፋንክሽን የሚያደርግ ህብረተሰብ የለም። ያለው ኦቶሪቲ ፋንክሽን የሚያደርግ ምንም ነገር የለም። ሁሉም ነገር ኦቶሪቲ ሪኳየር ያደርጋል። ግልጽ ነው አይደለም? አዎ ክርስቲያኖች የሰውን ነገር ሲወስዱ ያለ ፈቃድ ይወስዳሉ አለ አይደለም? ይሄ አንተ ነው እንዲያው እስቲ አየዋለሁ ብሎ ዘራፊ እና ቀማኛ በእውነት ነው የምነግራቸው። ኦቶሪቲ አለ። ዊ ሃቭ ቱ አስክ ፐርሚሽን የሰውን ነገር ስንወስድ አይደለም? ያለ ፐርሚሽን ዝም ብሎ ይዘው ይሄዳሉ። እና በእውነት ነገራቸዋለሁ፣ እኛ የብርሃን መንግስት፣ በጨለማ መንግስት ሰዎች በስርዓት ከኖሩ፣ በብርሃን መንግስትማ በክብር ስርዓት ነው መኖር ያለብን አይደለም? እና አናርኪዝም የበዛበት አይነት ላይፍ ስታይል ነው የምንኖረው በጣም። ስለዚህ ቤተ ክርስቲያንን ስንመለከት የቤተ ክርስቲያን ነገር በዓለም ስፍራ በመስሪያ ቤታቸው በተለያየ አይነት ሁኔታ ሰዎች የሚኖሩትን ኑሮ ሁሉ ቦታና ክብራቸውን አንጠብቅም ማለት አይደለም። ግልጽ ነው። መንፈሳዊ ህልውናችንን ኢትስ ላይክ ኤ ዱዋል ሲቲዝንሽፕ አለ አይደለም? ላይክ ኤ ዱዋል ሲቲዝንሽፕ ግን ዘ ሞስት ፕራዮሪቲ የምንሰጠው ለእግዚአብሔር ነው። ለእግዚአብሔር ነገር ነው የምንጠብቅ። ስለዚህ እግዚአብሔርን ነገር ጠብቀን በዚህ ምድር ላይ እንደ መጻተኛ እንኖራለን። ወደ ሰማያዊ ሀገራችን ዱዋል ሲቲዝንሽፕ ወደ ሌለበት አንድ ብቻ ወደ ሆነ ወደ እግዚአብሔር መንግስት ተጠቃለን እስክንገባ በዚህ ምድር ላይ ለሰው ስርዓት ለባለስልጣን ሁሉ እየተገዛን እንኖራለን። ለሰው ስርዓትና ለስልጣን ስርዓት እንዳትረሱ ወገን፣ ለሰው ስርዓት እንገዛለን፣ ለስልጣን እንገዛ። ትራፊክ ህግ ስርዓት ነው አይደለም እንዴ? ስርዓት መጠበቅ አለብን። አንድ መስሪያ ቤት ስንሄድ አፕሮፕሬት የሆነ ስርዓት ነው። በጌታ ስም እገባለሁ እያልን ገንጥለን ብንገባ ሊሰራ አይችልም። የጌታ ስም የቱንም ያህል ስልጣን ቢኖረው ማንም ሰው የሰውን ስርዓት ያፈርስበት ዘንድ አይጠቀምበትም። እግዚአብሔር እንደዛ አይፈቅድም። ስለዚህ ቤተ ክርስቲያንን እንድናይ የምንሆንበት ሁኔታ በዓለም ላይ ፋንክሽን የምናደርግበትን አሰራር በሙሉ ዲስትሮ የሚያደርግ ነገር የሚፈጥር አይደለም ለማለት ነው። ግልጽ ነው አይደለም ወገኖቼ? ግልጽ ነው። እግዚአብሔር የተመሰገነ ይሁን። ስለዚህ በእግዚአብሔር ቤት ሰዎችን ስናያቸው ብናከብራቸው፣ ለምሳሌ አንድ ሰው ለዚህ ነገር በጣም አይነተኛ ምሳሌ እንዲሆናችሁ የፊሊሞናን መጽሐፍ አንብቡት። ፊሊሞና የሚባለው ሰው ባሪያ የነበረ ነው እና ብትመለከቱት የፊሊሞና ባሪያ አለው እና ከዚህ በዚህ ውስጥ የተጻፈውለትን ሰው አንድ ጊዜ ላንብብላችሁ። በጣም ደስ የሚል ነው። የክርስቶስ ኢየሱስ እስር ጳውሎስ ወንድሙም ጢሞቴዎስ ለተወደደው አብሮ ለሚሰራው ለፊሊሞና ለእህታችን ለአፍቢያ ከእኛም ጋር አብሮ ወታደር ለሆነ ለአርጳ በቤትም ላለች ቤተ ክርስቲያን በቤቱ ቤተ ክርስቲያን የምትሰበሰብ ሰው ነው። ከእግዚአብሔር ከአባታችን ከጌታ ከኢየሱስ ጸጋና ሰላም ለእናንተ ይሁን። በጌታ እንዴት እንደሚጽፍለት ተመልከቱ። በጌታ በኢየሱስ ዘንድ በቅዱሳንም ሁሉ ዘንድ ስላለ ስለ ፍቅርህ ስለ እምነትህ ሰምቼ በጸሎቴ እያሳሰብ ሁልጊዜ አምላኬን አመሰግናለሁ። ተመልከቱት ምን እንደሚል። አያችሁት? የእምነትህም ህብረት በእኛ ዘንድ ያለውን በጎ ነገር ሁሉ በማወቅ ለክርስቶስ ኢየሱስ ፍሬ እንዲያፈራ እለምናለሁ። አያችሁት እንዴት ያለ ጽሑፍ እንደሚጽፍለት? እለምናለሁ። የቅዱሳን ልብ በአንተ ሥራ ስላረፈ ወንድሜ ሆይ በፍቅርህ ብዙ ደስታንና መጽናናትን አግኝቻለሁ። ስለዚህ የሚገባህን አዝህ ዘንድ በክርስቶስ ምንም እንኳን ብዙ ድፍረት ቢኖረኝ፣ አያችሁት፣ መንፈሳዊ ኦቶሪቲ ያለኝ ቢኖረኝ፣ ይልቁን እንደዚህ የሆኑ እኔ ጳውሎስ ሽማግሌው
አሁን ደግሞ የኢየሱስ ክርስቶስ እስር ይሆን ስለ ፍቅር እለምናለሁ። ምንድነው የሚለምነው? ልብ በሉ። አስቀድሞ ስላልጠቀመ አሁን ግን ለኔም ላንተም ስለሚጠቅም በእስራቴ ስለወለድኩት ስለ ልጄ ስለማን ስለ አናሲሞስ እለምናለሁ። ፊሊሞን አናሲሞስን ኦን ያረጋው የነበረ የባሪያ አሳዳሪ ነው። እና ጳውሎስ በእስር ቤት ወደ ጌታ ይመጣለት ሰው ነው ይዘው እርሱን እልከዋለሁ፣ አንተም ልቤ እንደሚሆን ተቀበለው። እኔስ በወንጌል ስራት ስለ አንተ እንዲያገለግለኝ ለራሴ ላስቀረው ፈቅድ ነበር። ነገር ግን በጎነት በፈቃድ እንጂ በግድ እንዳይሆን ሳልማከር ምንም እንኳን ላደርግ አልወደድኩም። ጳውሎስ ኦቶሪቲ የለው፣ የሐዋርያ ኦቶሪቲ በጌታ ነፃ ነው ከዚህ በኋላ እንትን በል ብሎ ሊል አይችልም። የሰውን ስርዓት ዲስራፕት የሚያደርግ ነገር ማድረግ አንችልም። ግልጽ ነው ውድ ወገኖች፣ እግዚአብሔር የተመሰገነ ይሁን። እንደ ክርስቲያን ህግ አክባሪ ስርዓት አክባሪ ሰው መኖር የለበትም። እግዚአብሔር የተመሰገነ ይሁን። ስለዚህ ይሄ አናሲሞስ ምንም እንኳን ጌታን ቢቀበል ወደ ነበረበት ቦታ እንዴት እንደሄደ በጠቅላላ በቃ ሲመክረው እንዴት ያለ ጽሑፍ እንደሚጽፍለት ተቀብለ ለዘላለም እንድትይዘው። ስለዚህ ምናልባት ለጊዜው ተለይቶሃል፣ ከእንግዲህ ወዲህ እንደ ባሪያ አይሆንም። ነገር ግን ለእኔ በተለየ ተወደደ ወንድም ከሆነ ለአንተማ ይልቅ በስጋውን በጌታም ዘንድ ከባሪያ የሚሻል የተወደደ ወንድም እንዴት አይሆንም? እንዴት ያለ ውብ ጽሑፍ እንደሚጽፍለት ብታዩት ያስደንቃል። ስለዚህ ውድ ወገኖች ምንድን ነው ሐዋርያው ጳውሎስ የተጠቀመበትን ዘዴ ነው የምንጠቀመው ማለት ነው። እግዚአብሔር የተመሰገነ ነው። እና ኦቶሪቲ አለቦታው ኤክሰርሳይስ ሊሆን አይችልም። ባውንደሪ የሌለው ኦቶሪቲ ያለው ማን ብቻ ነው? እግዚአብሔር ብቻ ነው። መላእክቶች ባውንደሪ አላቸው። በውሃ ላይ ስልጣን ያለው መልአክ፣ በነፋስ ላይ ስልጣን ያለው መልአክ የተለያየ ስልጣን አላቸው። ራእይ መጽሐፍ ብትመለከቱ ኦቶሪቲ በተለያየ ነገር ላይ ይሰጣል። በዚህ ጉዳይ ላይ የመንገድ ባለስልጣን ማን ነው እንደምንል ሀገራችን አለ። የአውራ ጎዳና ባለስልጣን መንገድን አስመልክቶ ህጎችን ለማውጣት አይደለም፣ ደንቦችን፣ ምልክቶችን ለማውጣት የመንገዶችን ቅያሽና ሁኔታ ለመወሰን ባለስልጣን። አያችሁት? በተለያዩ ነገሮች ላይ ባለስልጣን አለ። ስለዚህ በአገልግሎታችን በቤተ ክርስቲያን ስናገለግል አናርኪዝም የሆነ አገልግሎት የለም። ቤተ ክርስቲያን የቱንም ያህል በበጎ ፈቃድ ሰዎች የሚሰባሰቡበት ቦታ ቢመስልም በቤተ ክርስቲያንም ኦቶሪቲ አለ። ምክንያቱም የቤተ ክርስቲያን ኦቶሪቲ ኢንቪዚብል ሆኖ ለእንትን ለዲሴፕሽን ሊያጋልጠን አይገባም። የእግዚአብሔር ፍርሃት ጌታን ማወቅ ያስፈልጋል። እግዚአብሔር የተመሰገነ ይሁን። ስለዚህ ክርስቲያኖች ይህንም በጣም መረዳት አለብን። የቱንም ያህል ወንድሞቻችን ብናቃቸው፣ እኔ የማገለግላቸው ሰዎች የቱንም ያህል ባገለግላቸው፣ የቱንም ያህል አለ አይደለም እንደ ትልቅ ሰው አይተውኝ ሊያከብሩ የሚችሉ መስሪያ ቤታቸው ሲሄድ ቤታቸው ሲሄድ አንደር ዜር ኦቶሪቲ ነኝ። እግዚአብሔር የተመሰገነ ይሁን። ብዙ ሰዎች ይመስላቸዋል ልጆቻቸው እንድንቆጣ ቤታቸው እንድንሄድ ይፈልጋሉ። ባሎቻቸውን እንድንገስጽ፣ ሚስቶቻቸውን እንድንገስጽ ያዙናል። እንደዚህ የሚያደርጉበት ጊዜ አለ እና ይጠሩናል፣ ችግራቸውን ይናገራሉ። እንዴ አንደኛ ህግ የሚገዛው ሀገር ነው እና ማንንም ሰው ቤት ሄጄ እኔ ማዘዝ አልችልም። አይ ካንት ዱ ዛት። የቱንም ያህል ሰዎችን ብቀርባቸው በነሱ በሚፈቅዱት ልክ ነው በትዳራቸው ውስጥ ኢንቮልቭ የምናደርገው እንጂ አጌንስት ዜር ዊል ምንም ነገር ማድረግ አንችልም። በነገራችን ላይ አምባገነንነትና ስልጣን የተለያዩ ናቸው። አምባገነንነት የሰይጣን ባህሪ ነው። አምባገነን የሆኑ መሪዎች ያሉበት ሀገር ህዝቡ ነፃነት የለውም እንደሚባል እናውቃለን። በአምባገነን መንግስት ስር የኖርን አምባገነን ባል ያላት ሚስት ደቃቃና ሰባራ ጸጋ የሌላት ሴት ነች። አምባገነን ሚስት ያለችው ሰው ራሱ አለባበሱ ክሬዚ ውድቅድቅ ያለ ሰው ነው። አምባገነንነት ዲስትራክቲቭ የሆነ ፎርስ ነው። ሰዎችን እንደ ቶይስ እንደ ቃ ነው የሚጠቀሙ። ማኒፑሌተር ናቸው አምባገነኖች። ሲሆንላቸው በምን ይጠቀማሉ? በቃል ይጠቀማሉ፣ ካልሆነ ደግሞ በማኒፑሌሽን ዘዴ ይጠቀማሉ። ሁለት አይነት የሰይጣን አሰራሮች አሉ እኔ የማውቃቸው። አንደኛው ሴዲዩስ በማድረግ ፋሲኔት በማድረግ ሴዳክሽን አለ፣ የሰውን ስሜት ማኒፑሌት በማድረግ የሚጠቀም የሰይጣን ስራ አለ። ሁለተኛው በማስፈራራት ዶሚኔት በማድረግ ሰዎች በማስፈራራት የሚጠቀም የሰይጣን አሰራር አለ። ስለዚህ ሰይጣን ምንድነው እንደዚህ የሚያደርገው? የሰውን ዊል ነው ኮንትሮል ማድረግ ይፈልጋው። እግዚአብሔር ምን ጊዜም የሰውን ዊል ኮንትሮል እንድናረግ አይፈልግም። በጸሎት ሰው ዊል ላይ ያነጣጠረ ጸሎት ሁሉ ካልት ነው፣ ሰይጣናዊ የሆነ ጸሎት ነው ወገኖቼ። ክርስቲያን ይጸልየው፣ ፓስተር ይጸልየው፣ ነብይ ይጸልየው፣ ማንም ይጸልየው፣ የሰውን ዊል ኮንትሮል ለማድረግ እንድንጸልይ እግዚአብሔር አይፈልግም። ግልጽ ነው። እግዚአብሔር የተመሰገነ ይሁን። ሰዎች አለፈቃዳቸው አንድ ነገር እንዲያደርጉ የማስገደድ ጸሎት ሰይጣናዊ ጸሎት ነው። ይሄ ከአምባገነንነት ከማኒፑሌሽን የሚመጣ የጨለማ ስራ ነው። ስለዚህ ሰዎች ፈቃዳቸው ነፃ ነው። ጸሎት ዳይሬክትድ መሆን ያለበት ወደ ሰው ላይ ሳይሆን ወደ ማን? ወደ እግዚአብሔር ነው። ወደ እግዚአብሔር ነው እኛ የምንጸልየው። በኢየሱስ ክርስቶስም እቆጣጠረዋለሁ ይህን ሀሳቡን ጭንቅላቱን አይምሮን እያሉ የሚጸልዩ ሰዎች አሉ። እንደዚህ ያለ አይነት ሰይጣናዊ ጸሎት አትለማመዱ። ስኖ ጥሩ አይደለም። እግዚአብሔር ነው በሰው ልብ ላይ ስልጣን ያለው። እንደ ፈሳሽ ውሃ ይዞ ወደ ወደደው የሚመራ አምላክ አለ። እኛ ጉዳያችንን ወደ እሱ እናቀርባለን፣ እሱ ልባቸውን ወደ ወደደው ይምራ። This is the way we have to pray። እና ሰዎች የሰውን ነገር ኮንትሮል ማድረግ ሲፈልጉ ዴንጀረስ። በእንደዚህ መንገድ የሚሄዱ ሰዎች ዲስትራክቲቭ የሆነ ኃይል ነው ያላቸው በህይወታቸው ውስጥ። ግልጽ ነው። በነገራችን ላይ ለማንም ሰው ማኒፑሌት ለሚያደርግ ወይም አምባገነን ፈቃድ መገዛት መዋረድ ነው። ስፒሪቹዋሊ ሲሪየስ ዳሜጅ አለ። መንፈሳዊ የሆኑ የእግዚአብሔር ሰዎች ፈቃዳቸውን ከተገለጠላቸው ከእግዚአብሔር ፈቃድ እንደ የእግዚአብሔር እንደሆነ ከም ለሚያውቁት ነገር ከዛ ውጪ ለማንም ለምንም ቤንድ ማድረግ የለባቸው። እግዚአብሔር የተመሰገነ ይሁን። ለእግዚአብሔር ነገር ግን የእሽታ ነገር እግዚአብሔር በታናናሽ ሰዎች የሚገለጥ በማንም የሚገለጥ የእግዚአብሔርን ምክር በቃሉ ይሁን በልዩ ልዩ መንገድ እግዚአብሔር ለሚያሳያቸው ነገር ዝቅ ያሉ ናቸው። ነገር ግን ለማንም ሰው ማኒፑሌሽን ግን የሚመቹ አይደሉም። እንደዛ ነው ሁላችን መሆን ያለብን። እግዚአብሔር የተመሰገነ ይሁን። የእግዚአብሔር ፈቃድ መሆኑን ስናቅ ችኮ መሆን የለብንም። ክርር ያለ ነገር ሊኖረን አይገባም። እግዚአብሔር በሕይወታችን እንዲሰለጥንብን አቅምና ጸጋ እንዲሰጠን መለመን ማድረግ እንኳን ብናጣ ጌታ ሆይ እርዳኝ ማለት አለብን። ግልጽ ነው። ነገር ግን ሰውን ፈርተን እንደዚህ ያደርጉኛል ብለን ሊያስከትል የሚችለውን ኮንስኮንስ ወይም ሌላውን ነገር ሁሉ ፈርተን ለሰው ፈቃድ ራሳችሁን ብታስገዙ ቁልቁለት መንገድ ጀምራችኋል። ማቆሚያ የለው። የግመሉ ታሪክ ነው የሚሆነው። This is always true። ምክንያቱም እግሬን ላስገባ አለ መጀመሪያ ጭንቅላቱን፣ ከዛ እግሩን፣ ከዛ ጠቅላላ፣ ከዛ ውጣ አለው ሰውየውን ከድንኳኑ። የግመሉ ታሪክ ነው የሚሆነው። ስለዚህ ሁልጊዜ ለእግዚአብሔር ፈቃድ እንገዛለን። እግዚአብሔር ሆይ እኔ ሁልጊዜ ስጸልይ እንደዚህ ነው የምጸልይ። በነገራችን ላይ ሪፒትሊ እንዳዝማች በህይወቴ ከምጸልያቸው ጸሎቶች መካከል ልንገራቸው፣ እግዚአብሔር ሆይ ለአንተና ለፈቃድ እገዛለሁ፣ ሰይጣናዊ አጋንንታዊ ለሆነ ለሰው ፈቃድ ለሰይጣን ፈቃድ ለማንም ፈቃድ አልገዛም። ከጨለማ ኢንፍሉዌንስ አድነኝ፣ በስህተት ከዲሴፕሽን አድነኝ። እግዚአብሔርን ከምለምናቸው ነገሮች እና በሰዎች ህይወትና ባህሪ ተሸሽጎ ከሚሰራ የጨለማ ስራ አድነኝ። አይምሮዬ ፍጹም ነፃ አቅም ያለው እግዚአብሔር ለመታዘዝ እንዲሆን ከምንም ነገር ኢንፍሉዌንስ እንዲሆን ጸጋ እንዳገኝ እግዚአብሔር እንዲያድነኝ እጸልያለሁ። ምክንያቱም ይሄን ነገር እግዚአብሔር ካረዳንም ይሆን አይደለም። ብዙ ነገር ከአቅማችን በላይ ዙሪያችንን ይመጣብናል። ስለዚህ በሰዎች ህይወት አሁን ባለቤቴ በጣም ትወደኛለች፣ ታከብረኛለች። ነገር ግን ያለ ነፃ ፈቃዷ አንዲት ነገር እንድታረግ አድርጌ አላቅም። ያደረግኩበት ቀን ንስሐ የምገባበት ነው። እስከማውቀው ድረስ አድርጌ አላቅም። እንደዛ ኢቭን ልጆቻችንንም እንኳን አንዳንድ ጊዜ ኦርደር እላቸዋለሁ፣ ግን ያንን እንኳን ተጠንቅቀን ነው። ምክንያቱም it is better ልጆቹ ሪዝን አውት አድርገው የእግዚአብሔር ነገር እንዲመርጡ ማሳየት ነው ይሻለው። ዶሚኔት ልናረጋቸው በጣም ከባድ ነው። አመፀኝነታቸውን እንገድባለን እንጂ ዶሚናንት መሆን በጣም ዴንጀረስ ነገር ነው። እግዚአብሔር ይመስገን። ለምን እነዚህ ነገሮች እንደ ዛሬ እንደምነግራችሁ አላቅም። እግዚአብሔር ክፍት ስላረገኝ ነው የምናገረው እንጂ ብዙ ጊዜ ሪዘርቭድ መሆንበት ነገር ነው። ምክንያቱም ስፒሪቹዋል ኦቶሪቲ ራሱን የቻለ ትልቅ ቶፒክ ነው። ስለዚህ ቤተ ክርስቲያን የሚያረጋት ሚስጥሩ ያለው ኢየሱስ ክርስቶስ ጋር ነው። ይህንን ስናስብ ሰውን ሁሉ እግዚአብሔር በተቀበለው ከጌታ ጋር ባለው ግንኙነት ሰዎችን እናያለን። ከዚህ የተነሳ እግዚአብሔር መልካም ነገሮችን በእኛም በሰዎችም ሕይወት ቢያደርግ የመቀባበል ጸጋን የመከፋፈል ነገር ክፍት ነው የሚሆንልን። እግዚአብሔር የተመሰገነ ይሁን። ስለዚህ እግዚአብሔር ህዝብ በጌታ ጸጋ መታየትና ይሄንን ነገር ዴቨሎፕ ለማድረግ የመጀመሪያ እያንዳንዱ ክርስቲያን የራሱን መንፈሳዊ ህልውና ማወቅ አለበት። በዚህ ዘመን ትልቁ ችግር ያለው እግዚአብሔር ቀባቸው የተባሉ ሰዎችን ማወቅ ላይ ነው በጣም ትኩረት የሚሰጠው። እግዚአብሔር የቀባው ሰው እግዚአብሔር የቀባው ሰው እግዚአብሔር የቀባው ሰው ይላል ሰው ሁሉ። እናኛስ የቀባው መሆኑን በመናቃለን እግዚአብሔር የቀባው መሆኑን ቅባት የሰዎችን ቅባት የሚር መረዳት በትክክል የሚችል ሰው በራስ ውስጥ ያለውን ቅባት የሚያቅ ሰው ብቻ ነው። እኔ እንደዛ ነው ማምነው። እግዚአብሔር ይመስገን። ስለዚህ የእግዚአብሔር በሌሎች ሰዎች ያለን የእግዚአብሔርን ጸጋ የሚያቅ ሰው በራስ ውስጥ ያለውን የእግዚአብሔርን ጸጋ የሚያቅ ሰው ብቻ ነው። ምክንያቱም መንፈሳዊ ግንኙነት መንፈስ ለመንፈስ የሚሆን ግንኙነት ነው እንጂ አለ አይደለም የተቀባ ሰው ካልተቀባ ሰው ጋራ የሆነ ግንኙነት ሊኖርም አይችልም። ግልጽ ነው? ግልጽ ነው ወገኖቼ? በዳነና እንዳልዳነ ሰው አይነት ግንኙነት ነው የሚሆነው። እኔ እግዚአብሔር ጸጋ እንዳለኝ ሰዎች የሚያውቁት በእግዚአብሔር ጸጋ ውስጥ ሆኖ የሚረዱ ከሆነ። ግልጽ ነው? ይህንን ለማየት የምትፈልጉ ከሆነ አንደኛ ዮሐንስን እንመልከት። ይሄ በጣም ክትባት ነው። አንደኛ ዮሐንስን እንመልከት። ስለዚህ የብዙ ሰዎች የሌሎችን ጸጋ አድናቂዎች ሆነን እኛ ጋር እግዚአብሔር ያስቀመጠውን ጸጋ ማየት የማንችል ከሆነን በጣም ጥሩ አይሆንም። ስለዚህ ይሄን ነገር በፍጹም እንድታስወግዱ ያስፈልጋል። ብዙ ቤተክርስቲያን ለዚህ አይሰበክም። ለዚህ ያለ ትምህርት የለም። ምክንያቱም ይሄ ራሱ እንዴት ነው እሱ ከበሬታንም የሚቀንስ አይደለም የሰዎችንም እንትን እንዴት ነው indispensable ሆነው ነው ተቀብተዋል የተባሉ ሰዎች ዛሬ ራሳቸውን የሚያቀርቡት። እንደውም እመኑ እየተዳሰሰ በእነሱ ቅባት አለ አይደለም ያውዙት እንደሚኖር አይነት ነገር ነው። which is not biblical አይደለም። ስለዚህ በዮሐንስን ባይነ ህሊናቸው ተመልከቱ። መፈልገውን ክፍል ከማንበብ በፊት ዮሐንስ ማን ነው? ዮሐንስ ኢየሱስ ክርስቶስ ደረት ላይ ተጠግቶ እስተዛ ኮንፈርት የሚሰማው ነው ጌታን ያንን ያህል የሚጠጋ እግዚአብሔር ሰው ደረቱ ላይ ተኛል ጌታ ላይ። ዮሐንስ ከደቀ መዛሙርት ሁሉ የሚገርም ደቀ መዝሙር ነው። ጌታ ኢየሱስ ክርስቶስ ሌሎቹ ግራ ሲገባቸው ጌታ እኮ ነው ብሎ ቶሎ አይደንቲፋይ የሚያደርገው እሱ ነው። ዮሐንስ ከጌታ ከሚመርጣቸው ከሶስቱ ያዕቆብ፣ ጴጥሮስ፣ ዮሐንስ በጣም የማይለዩ ናቸው። ዮሐንስ የጻፋቸው መልእክቶች ብትመለከቷቸው ዩኒክ የሆነ ሐዋርያ ነው በጣም። ዮሐንስ በብዙ ነገሮች በጣም በጣም የሚያስገርም ህይወት ያለው የሚያስደንቅ ነው። እንደውም አይሞትም የተባለለት ነው አይደለም? እና ትዚላቸዋል ጌታ ሲሞት ማን ነው ማርያምን ለማን ነው አዳራ የሰጠው? ለዮሐንስ ነው። እስከዚህ ድረስ ጌታ ትረስት የሚያደርገው የሚታመንበት ሰው ነው። ዮሐንስ መልእክት ለሚጽፍላቸው ሰዎች ጌታን በአይናቸው ላላዩ ክርስቲያኖች፣ እንደሱ ጌታን ለማያውቁ ሰዎች ይሄ ጌታን በአካል በመድር በነበረ ጊዜ ከመጀመሪያ ጀምሮ አገልግሎት ከጀመረ ጊዜ ጀምሮ እስከ ሞቱ እስከ ትንሳኤው እስከ እርገቱ ድረስ ያየ የሚያቀው ጌታን ለማያውቁት ሰዎች የሚጽፍላቸው እና መልእክቱን በሙሉ ማንበብ ይችላልላችሁ። ነገር ግን ምዕራፍ 2 ላይ ተመልከቱ ምን እንደሚላቸው። ቁጥር 19 ላይ ነው ማነበው። ዳሩ ግን ከኛ ወገን ምን አረጉ? ከኛ ወገን አልነበሩም። ከኛ ወገን ቢሆኑ ከኛ ጋር ጸንተው ቢኖሩ ነበር። ነገር ግን ሁሉ ከኛ ወገን እንዳልሆኑ ይገለጡ ዘንድ ከኛ ወጡ ይላል። ቤተክርስቲያኑ ሰዎች ተቀላቅለው ሊኖሩ ይችላሉ እና ያልዳኑ ሰዎች ሊገቡ ይችላሉ ቤተክርስቲያኑ። ቤተክርስቲያን ሶሻል ጋዘሪንግ አይደለችም። ብዙ ጊዜ ሶሻል ቦንድ ክሬት ልናረግ እንችላለን። ስፒሪቹዋል ቦንድ ሳይኖረን መንፈሳዊ መያያዝ ሳይኖረን በሶሻል ቦንድ ቸርቹ ጉልበቱ አይለካም። በሶሻል ቦንድ የቤተ ክርስቲያን ስትሬንግዝ አይለካም፣ በመንፈሳዊ ነው። ስለዚህ እነዚህ ከክርስቶስ ከቅዱሳን ጋር ተደባልቀው የነበሩ የወጡ ሰዎች አሉ። ስለ እነሱ ነው የሚናገረው እና እንደውም ጌታን እየተቃወሙ የጌታን ነገር ሁሉ እየተቃወሙ የሚሄዱ ሰዎች ናቸው። እና ቁጥር 20 ላይ ተመልከቱ፣ እናንተም ከቅዱሱ ቅባት ምን አርጋችኋል? ተቀብላችኋል። አያችሁት ምን እንደሚል? ሁሉንም ታውቃላችሁ። የተቀበሉት ቅዱስ ቅባት ዝም ብሎ አረፍተ ነገር ወይም መፈክር አይደለም። ይህ ቅዱስ ቅባት የተቀበሉት ካለ ምን አይነት ቅባት ነው? አስተማሪ የሆነ ቅባት ነው። ሁሉንም ታውቃላችሁ። በሌላ አባባል ውድ ወገኖቼ፣ እናንተ እንደ ባዮሎጂ አስተማሪ ወይንም ደግሞ በነገራችን ላይ በዚህ ዘመን እንደውም በአሁኑ ጊዜ ያለው የኤጁኬሽን ሲስተም ራሱ ኢዝ ቨሪ ዲፍረንት
አንድ የጆርጅ ዋሽንግተን ዩኒቨርሲቲ ውስጥ የማናጅመንት ሳይንቲስት የሆነ ሰው ሲናገር ምን አለ? አንድ ክላስ ውስጥ መጥቶ I may stay here just for a few minutes or I may stay here ለረጅም ጊዜ ልቆይ ይችላለሁ. It all depends on you. And I didn't come here to teach you all. እና ከዛ በኋላ ምን በቃና ጻጣል እኛ ምን ለውን ነገር ነው የሚፈልገው የሚነገረውን እንፈልገው የሚናገር ሰው ክሪያቶም የተለመደው ምንድነው እሱ ሌክቸረር ከቆመ ምን ያረጋል ያስተምራል ከዛ በቃ ሁላችን ከት ጀምረን ነው አንድ ፕሮፌሰር ቆሞ ምንድነው እኛ ምን ለው ጥያቄ ለመጠየቅ ምን ለማለትም አያችሁት እና ከዛ to make a long story short ምን አለ ማንንም ሰው ማንንም ማስተማር አይችልም ራሱን ካላስተማረ የሚማርበት መንገድ ለራሱ የሚሆነው ነገር መምረጥ ያለበት ራሱ ነው ሰው ይሄ እንደዚህ 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 ብሎ ሌክቸር ሰጥቶ ኖት ሰጥቶ ያንን አነብኖ በመት ትምርት አይደለም ነው የሚለው ሰው ስለዚህ ሁሉ ሰው ራሱን ነው የሚያስተምረው እንግዲህ በአለም እንኳን እንደዚህ ተብሏል ሐዋርያው ዮሐንስ በዚህ ከቅዱሱ ቅባት ተቀብላችኋል ሁሉንም ታውቃላችሁ ከዛ ልብ በሉ እውነትን የምታውቁ ስለሆናችሁ ውሸትም ሁሉ ከእውነት እንዳልሆነ ስለምታውቁ እንጂ እውነትን ስለማታውቁ አልጽፍላችሁም አይገርምም ወገኖቼ አልጽፍላችሁም በሌላ አባባል ከሰረ ወደ ላይ ብትመለከቱት ሐሳቡን ምንድነው የምጽፍላችሁ እውነትን ስለማታውቁ አይደለም ውሸት ሁሉ ከእውነት እንዳልሆነ ስለምታውቁ ነው እንዴ ውድ ወገኖች ካልኩለስ ታስተምራላችሁ እንዴ ለአራተኛ ክፍል ተማሪ ባዮኬሚስትሪ ወይም ፊዚክስ ለማን ነው የምናስተምረው አትሊስት ያንን ላንጉዌጅ አንደርስታንድ ለማድረግ የሚያስችለው ምን ኢንፎርሜሽን በውስጡ የተጎዘጎዘ ሰው ምንም ኮንሰፕት የሌለው ሰው ከየት ጀምራችሁ ወዴት ታወራላችሁ ግልጽ ነው አይደለም እንዴ ሐዋርያው ዮሐንስ ምንድነው የሚለው እኔ የምለውን ነገር ሁሉ እንደምትረዱ እንደሚገባችሁ ያመንኩት ለምንድነው ነው የሚለው ውስጣችሁ ምን ስላለ ቅዱስ ቅባት ስላለ ነው በነገራችን ላይ የሚያስተምራችሁ እኔ ጋር ያለው ቅባት እኔን እንዳስተምር ይርዳኝ እንጂ እኔም ማስተምረውን ትምህርት እንዲገባችሁ የሚያረጋው ነገር ያለው የት ነው ያለው እናንተ ውስጥ ነው ያለው እናንተ ጋር ከለቀለቁ ምንድነው ምንም ኮሙኒኬሽን የለም ጌታ ኢየሱስ ከሞት ሲነሳ ከመጻሕፍት ሲተረትርላቸው ምንድን ነበር የሚሆነው ልባቸው ምን ያረግ ነበር ይቃጠልባቸው ነበር ምን ማለት ነው እሱ the moment እሱ spiritually communicate ሲያረግ ውስጣቸው አለ እግዚአብሔር ጸጋ ምን ያረግ ነበር ይቃጣጥል ነበር እግዚአብሔር የተመሰገነ ስለዚህ የውስጣችን ጸጋ ነው መታየት ያለበት ስለዚህ ቅባት አድናቂዎች መሆን የለብንም የመጀመሪያ ቤተክርስቲያን ያለንን ህልውና ተገንዝበን ለመኖር ለሌሎችን ክርስቲያኖች ጸጋ ለማየት የምንችለው መቼ ነው እኛ ራሳችን እግዚአብሔር በሰጠን መንፈሳዊ ማንነታችን ራሳችንን አውቀን መኖር ስንችል ግልጽ ነው እግዚአብሔር የተመሰገነ የራሱ መንፈሳዊ ህልውና በትክክል ማክሰው የሌላውን ማወቅ አይችልም ናልባት ያንን ሰው ሲያምን ይላል ዋው ይሄ ሰውዬ እንትን ካሪዝማ አለ ይላል ያው የተለመደ ነው ወይም ማን አይደለም እንዴ ነው ናይስ ሰው ይመስላል ይላል ወይም የተለያየ አይነት ኤክስተርናል የሆኑ ሪማርክስ ይሰጣሉ የተለያየ አይነት ኦፒኒየንስ ይዘረጋሉ ሰዎች ለሰው ግን ስፒሪቹዋሊ ግን ኮሙኒኬት ለማድረግ ግን መጀመሪያ ሰው የራሱን ህልውና ማወቅ አለበት እግዚአብሔር የተመሰገነ So what you have to pursue is spiritual relationship አችን horizontal ግንኙነታችን እርስ በርሳችን ያለን የምናገለግልበት ቤተክርስቲያን ውስጥ የምናገለግለውን ህዝብ ለማወቅ የመጀመሪያ ነገር የሚያስፈልገው እኔ ራሴን ማወቅ ነው እግዚአብሔር የተመሰገነ ዛሬ በመንገድ ላይ የመጣው ምሳሌ ላረጋት አልችልም አንዴ ታወቀች እንትን የእንትን ምን እንደሆነ መሃል ላይ ነው ወሬውን የሰማሁት ዜና እኔ ሲስፓን መስማት በጣም ወዳለሁ ብዙ ጊዜና የሲስፓን ሀቢት ነው ያለኝ ከእናዛ ላይ ኢንተርቪው ሲያረጓት የነበረ ሴት ምንድን ነው ለመሆኑ በህይወትሽ ካለ አንድ ትልቅ ነገር የምትናገሩ ሲሉ አምናል መጀመሪያ ነገር ራስን አይደንቲፋይ ማድረግ ነው ራስን ማወቅ ነው አለች ወይ ራስህን ካወቅ ሰው ራሱን ካወቀ አለች ያንን ነገር ምን ማድረግ ነው ካልቲቬት ማድረግ ኢኩዊፕ ማድረግ ምን ማለት ይመጣል ከዛ በኋላ ስትራቴጂ አውጥቶ
ሰክሰስ ማረግ ነው በሰክሰስ መንገር መሄድ ነው ብላ ቁጭ አለች።
እኛ ክርስቲያኖች በእውነት ነግራችኋለሁ እቺን ሴትዮ ስላለች አይደለም እኔ ይሄንን እምለው ከሷ ቀርቼ በእውነት ከእግዚአብሔር የተማርኩት ነው ምነግራችሁ።
መንፈሳዊ ህልውናውን የማያቅሰው
ስፒሪቹዋሊ ከሌሎች ሰዎች ጋራ አግባብ በሆነ መንገድ መገናኘት አይቻልም። ግልጽ ነው። እግዚአብሔር የተመሰገነ ይሁን። ስለዚህ በዚህ ቦታ ላይ ዮሐንስ የሚነግራቸውን ተመልከቱት። እንዲህ ብቻ አይደለም ይላቸው ቁጥር 26 ተመልከቱ። ስለሚያስቷችሁ ሰዎች ይህን ጽፌላችኋለሁ። የሚያስቷችሁ ሰዎች የሚለብሱት ልብስን ልብ ብላችሁ ተመልከቱ ይላል ቀጥሎ። እናም ልብሳቸው እንደዚህ መልካቸው ይላል። እንደዛ ነው የሚለው። በቁመናቸው ይገልጻቸዋል። ባነጋገር ባሰባበካቸው አይናገርም። እንዴት ነው እሱ ስለሚያስቷቸው ሰዎች የሚናገረው? እናንተስ ከርሱ የተቀበላችሁት ቅባት የት ይኖራል? በእናንተ ጋር ይኖራል። ሃሌሉያ። የት ነው ያለው? እኛ ጋር ነው ያለው። ማንም ሊያስተምራችሁ ያስፈልጋችሁ። ዋው። ነገር ግን የእርሱ ቅባት ስለ ሁሉ እንደሚያስተምራችሁ ብሊቭ ሚ ወገኖች፣ እግዚአብሔር ባስቀመጣችሁ ቦታ፣ እግዚአብሔር በጠራችሁ ቦታ፣ እግዚአብሔር ባኖራችሁ ቦታ፣ መስሪያ ቤት ቢሆን ትምህርት ቤት ቢሆን፣ እግዚአብሔር ባስቀመጠን ቦታ ላይ እግዚአብሔር በእኛ ህይወት በዚህ ቅባት ምን ያደርጋል? ይሰራል። አስተማሪ ሆኖ ይረዳል። ስለ ሁሉ እንደሚያስተምራችሁ እውነተኛም እንደሆነ ውሸተኛም እንዳልሆነ እናንተንም እንዳስተማራችሁ በእርሱ ኑሩ። እንዴት ኑሩ? እንዳስተማራችሁ ኑሩ። ኦ ይሄን ያን ጊዜ ነው ክርስትና ውበት የሚኖረው፣ የጥንቱ ክርስትና የሚባለው ነገር የሚመጣው። እኔ ይሄንን ነገር በጣም በጣም ድሮ ጌታ አስተማረኝ። እንዴት እንደሆነ ልንገራችሁ። ብዙ ጊዜ እንደዚህ ያለ ትምህርት የሚያስተምረኝ ሰው እድል አልነበረኝም። ያንን እኛ ክትትል ትምህርት የሚያስተምር ፓስተር የሚባል ምናምን የለም። እኔ ከቸርች እንኳን ስትቀሩ ከኔ ቀረ ብሎ መጣን አገልጋይም ሰምቼ አላቅም። ምንም እርስ በርሱ ነው ክርስቲያኑ የሚገለገለው። ትዝ ይለኛል እኛ ወደ ጌታ በመጣንበት ዘመን እና ይሁን እንጂ ቤተ ክርስቲያን ውስጥ አንዳንድ ነገሮች ከሰዎች የሚሆኑት ፋናቲክ ሰዎች አሉ። መቼም ቤተ ክርስቲያን ብዙ ቦርደር ላይን ፐርሰናሊቲ ዲስኦርደር ያለው ስንት አይነት ወፍፌ ህዝብ ያለበት ቦታ ነው። ታትስ ዘ ኔቸር ኦፍ ዘ ቸርች ባይ ዘ ወይ። ታትስ ዘ ቢዩቲ ኦፍ ዘ ቸርች አይደለም እንዴ? ምክንያቱም ኢየሱስ እናንተ ደካሞች ሸክማቸው የከበደ ሁሉ ወደ እኔ ምን አርጉ ነው ያለው። ኑን አለው። ማለት ይሄንን አብኖርማል አርጋችሁ እንዳትወስዱት። ታትስ ዌር ሆስፒታል ውስጥ የታመመ ሰው ወፈፍ የሆነ የተቸገረ ቁስል ያለው ሰው ቢመጣ ምንድነው የሆስፒታል የሚል እንደሌለ ሁሉ ምንድነው የቸርች አንልም። ሌት ኤቭሪባዲ ካም። እግዚአብሔር ይመስገን። ግን አገልጋዮቹ ወፈፍ ሲሆኑ ነው ጉዱ አለ አይደለም እንዴ? ነው የሚገለገል አገልጋይ የሆኑት ሊረዱ ያሉት ሰዎች ሆስፒታል ውስጥ በሽተኛ ሲሄድ ሐኪሙ በሽተኛ ከሆነ እንዴት ነው? እና ማንም ሰው በሽተኛ የሆነ ሐኪም ቁስል በቁስል የሆነ ሰው እንዲነካውም የሚፈልግ ሰው የለም። እና እንደዛም ሆኑም የሰሩ ሰዎች እኔ አላቅም አይደለም እንዴ? ስለዚህ ሆስፒታል ውስጥ ስትሄዱ ነርሶቹ ሐኪሞቹ የሚለብሱት ልብስ፣ ጽዳቱ፣ የሆስፒታሉ በጣም ቆንጆ ቦታ ነው። ኢትስ አ ጉድ ፕሌስ። ምግብ ቢሰጧችሁ መብላት ትጸየፋላችሁ ሆስፒታል? እኔ እንደዛ ገጥሞኝ አላቅም። ስናካቸውን ይበላሉ፣ ምሳቸውን ይበላሉ። እዛ ኩኪስ ሁሉ ከአንድ እያረጉ ሁሉ ይበላሉ። ስለዚህ ኢትስ ክሊን ፕሌስ። ግን እዛ የሚመጣ ሁሉ ግን ከቫይረስ ከጀርም ከምናምን ጋር የተያዘ ነገር ያለው እንጂ ንጹህ የሆነ ሰው አይደለም ይመጣል። ቸርችም ልክ እንደዚህ ነው መሆን ያለበት። ስለዚህ እኛ ምንም ሰዎቹ የሚመጡት ሰዎች ለምን ወፈፌ መጣ፣ ለምን የታመመ መጣ፣ ለምን እንደዚህ ያለ መጣ ብለን ልንል አንችልም። ዳትስ በቃ ቤተክርስቲያን እንደዚህ ነች። ግን የመጣውን ሰው ግን ሁሉ ግን እኛ ሃንድል የምናደርገው ሰዎች እንደ ህዝቡ ግን መሆን የለብንም። ህዝቡንም ወደ በለጠ ነገር የሚከተውን ነገር ማድረግ የለብንም። ያን ነው መጠንቀቅ ያለብን። ግልጽ ነው አይደለም? እና ቤተ ክርስቲያን በዚያን ዘመን በእኔ ወደ ጌታ በመጣሁበት ጊዜ ላይ በእግዚአብሔር ቤት ውስጥ የማየው አንዳንድ ልክ ያልሆነ ነገር አለ። ግን ልጅነትም ስለነበረ በቅጡ ያስተማረኝም ሰው ስለሌለ የሚሰማኝ ነገር በውስጤ እግዚአብሔር መንፈስ እንዲታወቀኝ የሚያደርገው ነገር የእኔ ችግር እንጂ የሚመስለኝ ፍቅር በማጣት የሚሰማኝ እንጂ የሚመስለኝ እኔ ትክክለኛ መረዳት እግዚአብሔር እንደሰጠኝ አላስብም ነበር። ምክንያቱም እንደዚህ የሚሆኑ ሰዎች ሽማግሌ የተባሉ ናቸው። የሚገርማችሁ እና አንድ ሽማግሌ ታሪክ ልንገራችሁ እና ሁልጊዜ እኔ ጋር ይመጣል
በቃ አለባበሱ ቄንጡ ልነግራችሁ አልችልም። ግን ሴት ፈልጋ ነው የሚመጣው። እኔ መመሰከርላቸውን ሴቶች ልጆች ነው የሚፈልገው። እኔ ትዳር መፈለጉ ለኔ ችግር አይደለም። ትዳር ይፈልጋል። ግን ነገረ ስራ አመጣጡ ግን ለልጆቹም ለኛም የሚያስበረግገን አይነት ነገር እና ሞቲቭ ተቀላላ ፍቅርና መንፈሳዊ ነገር ያለበት አይደለም። እና እኔን የኔን ሁኔታ ማወቅ ይፈልጋል። እና አንዳንድ ጊዜ ምን ያረጋኛል በስሜታዊ ነገር ማኒፑሌት ላይ ያረጋኝ ይፈልጋል። እና እንጸልይ ብራዘር ይለኛል። እስቲ እንጸልይ ብራዘር ሃሌሉያ ይለኛል። እና እኔ አዲስ ክርስቲያን መሆኔን አውቃለሁ። እና እንጸልይ ይለኛል። ምንም ውስጤ ባዶ ይሆናል እሱ እንደዚህ ሲለኝ። የእግዚአብሔር መንፈስ የሌለበት ነገር ሲሆን እንደዛ ነው የምትሆነው። እና በቃ እኔ ደግሞ ካለኝ ባህሪ ራሴን መሆነውን ነገር እኔ ልክ ነኝ እሱ ልክ አይደለም ለማለት አቅም አጥቻለሁ። ልጅነት አለ ግን አልኮን ነው እሱ ራሴን ምን ሰው የተቀጣጠለ ነው ምንድን ነው እንዲሚያረጋኝ ነው ላለው ሃሌሉያ ይላል። ሃሌሉያ ትልቅ ሰው እኮ ነው። በቃ ምን ልበላችሁ ጌታ ይመስገን ይላል። ያየኛል ደግሞ እኔ ነው ያለ የሚሆነው ነገር እኔ ላይ ኢፌክት እንዲኖረው የሚፈልግ ይመስላል። ግን እኔ ምንም አልሆንም ዝም ብዬ ነው ማለት። በቃ እንግድነት መጥቷል እኔ ቤት ምን ላድርገው ጣልለው። ክርስቲያን ነኝ አዲስ ክርስቲያን እና ከዛ ያቅፈኛል እቅፍ ያደርገኛል። እንደዚህ ያቅፈኝና ኦ ጌታ ሆይ ለወንድሜ ስለሰጠኝ ፍቅር አመሰግናለሁ እያለ ሰውነቱ ሁሉ ሼክ ያደርግ ባዶ ነው መሆነው። ከዛ ቀን ያረገኝና ያኛል ጌታ ይመስገን ይለኛል። ምንም እኔ ምንም አልሆነም። ግን ብዙ ክርስቲያን የሚታለለው ምንድን ነው? ሃሌሉያ ሃሌሉያ ያለን ወይም ያልሆነውን እንሆናለን። ዳትስ ዘ ፕሮብለም ብዙዎቻችን ያለን። ግን እኔ የወንድም የሚሆነውን ነገር ግራ ይገባኛል። አንደኛ ሽማግሌ ነው፣ የቆየ ክርስቲያን ነው። ደግሞ የድሮ ክርስቲያን በጣም ነው የምንፈራው የምናከብራቸው እና ምንድን ነው እኔ እንዲሚያደርገኝ እያልኩ መጸለይ ጀመር። እንደውም ጾም ጀመር እግዚአብሔር እንዲረዳ። ቸርችም ሄደን ስንትን ስንል እንደዚሁ ኢሞሽናል ነው የሚሆነው። ሌሎችም አሉ ልክ እንደዛ ይሆናሉ። እና አንዳንድ የሚያወሩ ጌታ እንደዚህ እንደው ዛሬ ጌታ እንደው ጠዋት ስነሳ እንዲህ ተሰምቶኝ እንደዚህ ምናምን ይላሉ። ዊርድ ነገር ነው። በቃ አይሄድልኝም፣ ይቸገራል። እና መጨረሻ እኔ ዝም ነው የምለው። ተስፋ የተናገር እንጂ ይሉኛል፣ እኔ ምንም የለኝም እላለሁ። ከዛን ሁሉም በቃ አውሩ አውሩና በኋላ እኔ ጸልዩልኝ እላቸዋለሁ መጨረሻ ላይ። ምክንያቱም ከእነሱ ጋር የሚሄድ ነገር ምን ለምንድን ነው ማጣው እላለሁ። አንድ ነገር እንኳ እንዴት አይነካኝም፣ በጣም ይቸገራሉ። እስቲ ጸልዩልኝ ስላቸው ነው አንተ ጸልይልን ይላል። እንዴ ይህን ሁሉ ሲለፈልፉ ቆይተው ያላቸው ሆነው እኔ የለኝም ብዬ እኔን ጸልይልኝ ይሉኛል። እኔማ ምንም የለኝም እላቸዋል። ብዙ በዚህ አመት ያህል ተቸገሩ። በጣም ጾም ነበር። እግዚአብሔር ሆይ ምንድነው ለምንድነው እንዲመሆነው ላለው አጋንንት ወጣላቸው ተብሎ ትንቢት የሚናገሩ ሰዎች ሳይ ይቅፍ ይለኛል ውስጤ። እንደዚህ ምን እንደሚያደርገኝ ስጸልይ እግዚአብሔር አንድ ቀን ተናገረኝ። እኔ ፑልፒቱ አካባቢ ጋር ነው የተንበረከኩት። ሰባኪ አይደለሁም፣ ፕሮግራም መሪ አይደለሁም። ማአት እህቶች ወንድሞች ጾምና ጸሎት ነው ይጸልያሉ። ጸሎት ሁሉ አልቆብኝ እዛ በጠቃ ባዶ ሆኜ ያው እንደ ዛሬ መላጣ አይደለሁም። ጸጉሬን እያሻሸው በቃ እንዳልነሳ ሰው ይጸልያል። ዘንድሮ እኮ እያፏጨም ይወጣል። ያነኛ እንፈራለን። ከተንበረከኩበት መነሳትን ፈራ ነበረ። ስለዚህ እዛው ተንበርክኬ ጸሎትን ባይኖረኝ እያለው የሰው ጸሎት እያስገረመኝ ወደዛ ለማየት አቤት ታድለው ይጸልያሉ አልኩ። ከዛ አንድ ትንሽ ልጅ አየሁኝ። ከእኔ ልጅ እድሜ እንደውም ያንሳል ቁመቱ እና እዛ አካባቢ እናቶች ያሉበት ጋር እንደዚህ ይሄዳል ወደዚህ ይላል። እንደውም ያ ልጅ ወደ ፕሮባብሊ አሁን ስመለከት በልጆች እድሜ አንጻር ሳየው በኤሌና እድሜ ምናልባት ወይም አንድ ዓመት ቢበልጣት ነው። እንደዛ ይሄዳል ወደዛ። እንዲ ይሄ ህፃን ልጅ ምን ያደርጋል? አላየኝም። ፊቱ ወደዛ ዞሮ ነው እናቶች የተንበረከኩበት ጋር የሚሄደው። ከዛ ትንሽ ቆይቶ እኔ ጋር መጣ እና አጠገቤ ቆመ። ተስፉ የሚል ድምፅ ሰማሁ። እኔ ተስፉ ብሎ የሚጠሩኝ በጣም ጥቂት ሰዎች ናቸው። በጣም በዚያን ጊዜ እንደውም ከዚህ እኛ ጋር የሚመጣ ልጅ አለ። የእሱ እናት ናቸው በጣም ስለሚወዱኝ ተስፉ የሚሉኝ እሳቸው ብቻ ናቸው። ተስፉ የሚል ድምፅ ሰማሁ። አቤት አልኩ። ይህ ልጅ እጁን ጭኖ ቢጸልይልህስ? ጌታ ሆይ ይሄ የሚገርም ነገር ነው፣ መቼስ ምን አረጋለሁ? አቅፌው ጸልያለሁ አልኩ። አቅፈው ትጸልያለህ የሚል ድምፅ ሰማሁ። አዎ። ወዲያው ልጁ እጁን ጭኖ ይጸልይልኝ ጀመር። ትንሽ ልጅ ኤሌና እድሜ አንድ አመት የሚበልጥ ሰው ጁንጭ ነው ቢሳልላችሁ ምን ትላላችሁ? ወይ ጉድ አልኩ። ከዛ በኋላ ጸልዮ ልጁ የሰለጠነ ነው ቆመዛ። አቀፈዋለኝ ጌታዬ ምን አቀፈዋለሁ የሚገርም ነገር ነው አልኩ። እኔም እንደጸለይም አይሰማኝም ድምጹ ትንሽ ድምጽ እንደሚያወጣ አይሰማኛል ግን ዝም ብሎ አልተሰማኝም ያለውንም ነገር አልሰማሁት። አቀፈዋለኝ የማስተምርህ ነገር አለኛል አቀፍኩት። ያን ጊዜ እግዚአብሔር ከተባት ከተበኝ አቀፈው ልጁን ልጸልይስ ምንም ጸሎት የለኝምና ምንድነው ማረገው ይልኩ ሳስብ እየዋል ልጁን አየው። ልጁን ሳየው እኔ ስላየሁት የሚሆነው ነገር የለም ራሱን ሆኖ ነው የሚያየው። ሰው ሲያያችሁ አስተያየቱ አይለውጣችሁ የፊታችንን ኤክስፕሬሽን ይቀይርብናል የሰው አስተያየት አይደለም ወይ ሊያስቀጣችሁ ሞክራል ወይም ምንድነው ይላል ወይም ደንገጥላላችሁ ብዙ ሰው ሳያቸው የተለያየ ሪአክሽን ያሳያሉ እኔም አረጋለሁ። ይሄ ልጅ ምንም ራሱ ነው ልክ እንደዚህ ልጅ ሆናል። ሰዎች የሚሆኑት ለመሆናት ሞከር እኔ በውስጥ እንደማደርግ ሆናል። አሃ አልኩ ለካ እግዚአብሔር ነው እንደዚህ የሚያረጋኛል። ከዛ በኋላ ከዚያን ጊዜ ጀምሮ እስከዛሬ በዚህ መንገድ ሄጃለሁ እን የተጠቀምኩትን ጥቅም የ30 ምናምን አመት ታሪክ መንገር ነው ወገኖች። እግዚአብሔርን ሳልታዘዝ የከሰርኩትን ኪሳራ የረጅም ዘመን ታሪክ ነው መናገራችሁ። I can't keep you here forever. እመኑን እዚህ ላይ የሚናገረው ያ ቅዱሱ ቅባት ውሸተኛ አይደለም እውነተኛ ነው። እውነተኛ እንደሆነ ውሸት እንዳልሆነ እናንተን እንዳስተማራችሁ በርሱ ነው። እኔ እዚህ ዛሬ ቆሜ የምታዩን ሰውዬ ከ35 አመት ባልበለጠ እድሜ ውስጥ ይሄን ታሪክ እውነት ሆኖ እኔ አይቻለሁ። የፈለገ ሰው አንድ ነገር ቢቀበል በውስጤ ትክክል እንዳልሆነ የማምነው ነገር ለማንም ብዬ ማንንም ፈርቼ አልጠለም። I have never made a mistake በዚህ መንገድ I can tell you story after story story after በእግዚአብሔርን በዚህ መንገድ በፍጹም ታዘዣለሁ አልታዘዝኩም። አንዳንድ ጊዜ ግራ የገባኝ ጊዜያቶች አሉ ግን እግዚአብሔር በመንፈሱ ሲመራን ካዳመጥ ነው ውድ ወገኖቼ እውነተኛ የሆነ ቅባት ነው ውሸት የለበትም እንዳስተማራችሁ እንደተናገራችሁ ማለት። ብዙ ጊዜ ለሰዎች የምነግራቸው ነገር አለ እኔ እንዳንተ መድፈር አልችልም አንተ ንገባ ይገባኛል ያሉኝ ሰዎች አሉ ግን እንዳንተ አቋም መውሰድ አልችልም ይላሉ። ወል እኔም ብዙ ጊዜ በነገራችን ላይ ብዙ ሰዎች ለምን እንደሆነ አላቅም ደፋር ወይ ማህለኛ ነው ምናምን የሚል ስም ያው ብዙ ባርኔታና ጃኬት ሆኖልኛለሁ ግን ምንድነው እኔ የእግዚአብሔር በሆነ ነገር እንጂ መደፍረው የሰው መብትና ቴሪቶሪ በጣም ሲሪየስሊ ሪስፔክት አድርጌ ምኖር ሰው ነኝ። ግን አንድ ነገር ልንገራችሁ እኔ ሪስፖንሲቢሊቲ እንዳለኝ በማላቀበት ቦታ ላይ የገባኝ ነገር ሁሉ ለሰው አልናገር ይገባችኋል አባባል። ሪስፖንሲቢሊቲ በሌላችሁ ቦታ ላይ ራሴን እጠብቃለሁ በገለጠልኝ ነገር ራሴን እንጂ እግዚአብሔርን ሰዎች ሊሰሙኝ የሚገባ ወይም ለመከር የሚገባ እድሉ ያለኝ ቦታ ላይ ሐሳቤን እገልጣለሁ እንጂ መገደደ ቢያንስ ቢያንስ ራሳችሁ ለምን አታደሩ እንዴ? ቢያንስ ቢያንስ በጥቂት የታመነ በብዙ ምን ያረጋል ይሾማል። ለምሳሌ ሰዎች ሃሌሉያ ለነና አብረን ሃሌሉያ ለምንላለ ምንም ሳንሆን በጣም ብዙ ሰዎች ምንም ሳይሆኑ ብዙ ዘገስ ሆኖ አይቻለሁ። ምን ሆን ያልኳቸው ሰዎች አሉ። ምንም እንዴት አረብ ለምን እንደዚህ ተሆናል ከለነ የነካውን እንም ይጀምረኛል በሚል ነው እንዴት ነው ይሲ እግዚአብሔር ያላረገንን ነገር እንሆናለን። ፕሊዝ እንደዛ ያለ ነገር ውስጥ አትከ ይመስለኛል አንዳንድ ሰው የግሩፕ ፕሬሸር ይሁን ወይም ደግሞ ያልተባረከ ሰው ሆኖ ለመታየት ራሱ እንትን ስለሚሆን እንደሆነ አናገም። ምንም በቃ ይሄ እግዚአብሔር አጠገባቸው መጥቶ ያልነካቸው ምንም ውል ያላላቸው ነገር ይሆናሉ። እኔ መቼም ሰይጣን ሳይመጣ ራስን ማሳት ማለት ይሄ ነው። ያትሊስ ሰይጣን ግድ ብሎን እንኳን በእንፈተን እግዚአብሔር ያራራልናል። ራሳችንን ካሳተን ምን እንዴት ነው እሱም ይሆነው? ስለዚህ ያልሆነው ነገር ዓለም ነው። ሰዎች አድንቀው የሚነግሩን ነገር ቢኖር ወይም የተለያየ ነገር ቢኖር ይሄ እግዚአብሔር ነው ወይ ብለን መጠየቅ እንደው have to ask መናፍስቶች አሉ በእግዚአብሔር ቤት ዛሬ የወረሩ መናፍስቶች። እኔ እግዚአብሔር ጌታ እግዚአብሔር በማንም አልመረመርም፣ ማን አንተ የምትመረምረኝ ያሉ የሚያስፈራሩ አሉ። ሁሉንም እንዳለ ተቀበል። ዩኒቨርሲቲ ተማሪዎችን ሳስተምር አለ አይደለም እንደዚህ ያሉ መናፍስቶች እኔ የምመረምረ ክርስቲያን ነኝ ነው የምላቸው። እንደዚህ የሚለ መንፈስ ቢኖር በነገራችን ላይ መናፍስቱ ይገባቸዋል፣ ስታንድ እንዳላችሁ ሲያውቁ። ወዳጆች ሆይ መንፈስን ሁሉ አትመኑ፣ ነገር ግን መናፍስት ከእግዚአብሔር ሆነው እንደሆነ መርምሩ ያለው ማን ነው? ዮሐንስ አንደኛ ዮሐንስ ምዕራፍ 4 ላይ እግዚአብሔር ራሱ ነው መርምሩ አለ። ምን ማለት ነው? ፍተሻ የሚጠላ ማን ነው? ቃጠፋ ቢባል ፍተሻ የሚጠላ ማን ነው? የሰረቀ ነው አይደለም እንዴ? ግርግር ለማን የሚመቸው? ለሌባ ነው የሚመቸው። ሲማወናበድ ሰዎችን ኮንፊውዝ ማድረግ ምርመራ ማለት ክርስቲያን መመርመር አለበት። መናፍስት ከማን ሆኖ እንደሆነ ከእግዚአብሔር ሆኖ እንደሆነ መርመሩ ማለት ይሄ ነገር ከጌታ ነው፣ ጌታ እንደዚህ ይላል፣ ይሄ ነገር ከእግዚአብሔር ሊሆን ይችላል። መርምሩ፣ ጠይቁ። እንዴት ነው ምን መርመሩ? የተባለው ነገር መጽሐፍ ቅዱሳዊ ነው? እግዚአብሔር በሕይወቴ ውስጥ ከሚናገረኝ ካስተማረ ነገር ጋር ይሄዳል? ይረብሸኛል፣ ይሄ ነገር ያውከኛል? እስቲ ሌሎች ክርስቲያኖችን አማክር። እንዳትነግሪ ለማንም ለማንም እንዳትነግሪ እያሉ የሚናገሩ አሉ። ሪሊ አለቀ እኮ እንደዚህ ሲባል። በዚያን ዘመን አሁን በምነግራችሁ ልጅ ባለውበት ጊዜ እኔ አንድ አመት በእድሜ በጌታ አንድ አመት አልነበረኝም ያኔ ልንገራችሁ። በዚያን ዘመን አንዲት ልጅ ነበረች፣ አሁን ሂውስተን አለች፣ ፓስተር ባሏ ፓስተር ነው። እና እቺ ልጅ በጣም አገለግላታለሁ። እና እዚህ ኢትዮጵያኖች ማለት አማርኛ ተናጋሪዎች ያው ቸርቹ በእንግሊዝኛ ስለሆነ የምናገሩ አስመራ ስለነበርን ከዛ እዚህ አማርኛ የሚናገሩ አንድ የኢትዮጵያን ኤርላይንስ የሚሰራ ወንድም ነበር፣ እሱ ቤት እንሰበሰባለን። እሷ ኤርትራዊ ትመጣለች በጣም ስለምትወደን ስንማር እግዚአብሔርን ቃል ምን ስንል በጣም ስንቀራረብ እንደዛ ስንኖር እቺ ልጅ ትንቢት ይነግሯታል። ምን እንደነገሯት አላውቅም። ፕሮባብሊ እንግዲህ ምን እንደሚያስቡ አናውቅም። ብዙ ወንድሞች ወታደሮች አሉ፣ ምን እንደምት ወይ ለአንዱ ሊመድቧት ይሆናል። እና እጮኛ እንዳላት እኔ አላውቅም። አሁን እቺ ልጅ እያየኋት አንዳንድ ቀን ሸኛታለሁ፣ ምን እላታለሁ። ከሳች በጣም ምን ልበላችሁ፣ ክስት ትላለች። እንዴ አንቺ ምን ሆነሻል? ከስተሻል ስላት ምንድን ነው የሆንሽው? ምንድን ነው አልኳት። በጣም አንዳንድ ጊዜ ክርስቲያኖች ጾም ያበዛሉ እና ልክ አደላችሁ ምላችኋለሁ። እና ከዛ አይ በቃ ለአንተ አትንገሪው ተብያለሁ አለች። ምን አልሽ አልኳት። ለአንተ አትነግሪው ምንድን ነው አልደነገጥኩኝ እኔ። ከዛ ይህ አሁን ያለሽን እጮኛ ብታገቢው ጌታን ትታያለሽ ብለው አሉኝ። ማን? እነ ከሌና ከሌት ባልና ሚስቶች። እንዴ እጮኛለሽ እንዴ አልኳት። አዎ። የት ነው ያለው? አዲስ አበባ። ትወጂዋለሽ? አዎ። በጌታ ነው? አዎ። እግዚአብሔር ስለ እሱ ነግሮሻል? አልነገረሽም? እንዴ የአንቺን የሚያማ የአንቺን ጉዳይ ለሌላ የሚያማ ይሄ እግዚአብሔር አይደለም። አግቢው አልኳት። እሱን አግብተሽ የምትሰሪው ኃጢአት እኔ ላይ ይቆጠር ልንገርሽ አልኳት። አሉባልተኛ ነው ይሄ መንፈስ፣ የእግዚአብሔር መንፈስ አይደለም አልኳት። ያኔ ልጅ እያለሁ በጌታ እንደዛ አልኳት። ዛሬ ያገባችው ባሏ በጌታ ያለ ፓስተር ነው። ያ ባሏ እግዚአብሔር የተመሰገነ ይሁን። ከብዙ ዓመት በኋላ ያችን እህት በአይኔ ለማየት ኑሯን ለማየት ሁሉ እድል እግዚአብሔር ሰጠኝ። መቼም መልካም ዜና አይደለም። እነዛ ባልና ሚስቶች ግን ተለያይተዋል። ያ ሰው ሚስቱን ልጆቹን ሁሉ ጥሎ መጥቶ እዚህ ሀገር ህይወቱን ሁሉ አበላሽቶ በህይወት ይኑሩ ይሞትም አላውቅም። ሚስቱ ብዙ ተንገላታ ሌላ ባል አግብታ ትኖራለች። ኢማጂን፣ ይሄ የማቀው ታሪክ ነው የምነግራችሁ። ለከሊያትን ለማንም አትናገሪ በሚስጥር። እኛ የብርሃን ልጆች ነን። በነገራችን ላይ ትንቢትም ሆነ መገለጦች ይመጣሉ የተባሉት አንደኛ ቆሮንቶስ 14ን ስትመለከቱ በምትሰበሰቡበት ጊዜ ነው እንጂ በሚስጥርና በጉድጓድ ውስጥ ወይም በድብቅ አይደለም። በምትሰበሰቡበት ጊዜ ነው። መዝሙር አለው፣ ትምህርት አለው፣ መግለጥ አለው፣ በልሳን መናገር አለው፣ መተርጎም አለው ይላል። ሁሉ ለማነጽ ይሆን ሌሎቹ ሲናገሩ ምንድን ነቢያትም ሁለት ወይም ሶስት ሆነው ይናገሩ ሌሎችም ይለዩቸው ቁጥር 29 ላይ። ስለዚህ የሚለዩ ባሉበት ቦታ ነው መናገር ያለበት። በሚስጥር እየሄዱ መናገር አይቻልም። ግልጽ ነው። እግዚአብሔር ተመሰገነ። ሰዎችን ለነመከራቸው በግላንችልም እንችላለን። ነገር ግን ሰዎቹ የማያውቁት ነገር ጌታን ያሳሰበኝ ይሄን መስሰም ይሻላል ብትሰማ ይሻላል የሚባል ነገር ለነገራቸው አልችልም። ብዙ ሰዎች ገንዘባቸውን ንብረታቸውን የማምኑበት የማይገባ ትዳር ውስጥ መግባት ስንት ኪሳራ ውስጥ የገቡ ህይወታቸውን ያጡ ያበላሹ ሰዎች አሉ። በነገራችን ላይ እንደ ቤተክርስቲያን ወንጀል የሚሰራበት ቦታ የለም። ለሚቴል ሰዎች ተዳፍረው የደረሰባቸውን ቢናገሩ እንደ ቤተክርስቲያን እንደ ካሪዝማቲክ ፔንቴኮስታል ቤተክርስቲያን በኢትዮጵያ ውስጥ የሌላውን ሰላማላክ ነው እኔ ወገኖቼ ኮራፕሽን ወንጀል አሳፋሪ ነገር የሚሰራበት ቦታ የለም። ብዙ የማቀው ታሪክ አለ። በጣም ጸያፍ የትም ቦታ ዓለማውያኖች ብትነግራቸው ኡ ብለው እኛ ጋር እንዳይጠጉን አጠገባችን የሚያረግ አሳፋሪ ነገር ይሰራል። ይሄን የሚሰሩ ሰዎች እንዴት የመሰሉ ተወልውለው የተሰሩ ከሰማይ መጡ እንጂል የሚመስል ፐርሰናሊቲ ባላቸው ፖሊሽድ በሆነ ሰይጣናዊ ግሬስ የተሞሉ ሰዎች ነው የሚሰራው። ስንት ሴቶች ተዋርደዋል። ስንት ነገሮች ተካሂዷል ቤተክርስቲያን። ለምን እንደው ስንት ሰው እንደጀዘበ ላስረዳቸው አልችልም። ቀባቱ ያለው ሌላ ጋር አይደለም እኛ ጋር ነው። እያንዳንዱ ሰው የተቀባ ነው። እግዚአብሔር የተመሰገነው። ስለ ቤተክርስቲያን ያለንን ኮንሰፕት ሰፊ አርገንድና ይሄ ረዳናል በያስባለሁ። ስለዚህ በቤተክርስቲያኑ ሰዎችን ስመለከት እኔ እንገራችሁ የራሴን ቀባት አዋድጄ የሌላውን ሰው ቀባት ኢግኖር በሚያደርግ መንገድ ማገልገል አርጌው ማላቀም ሁሉ ጊዜ ማስተማር ከዶሮ ጀምሮ ለወንጌላውያኖች ለመሰረተ ክርስቶስ አንድ ጊዜ ሳስተምር የምናገለግለው ህዝብ የተቀባ ህዝብ ነው ብዬ ነው የነገርኳቸው። ምክንያቱም እግዚአብሔር ህዝብ እግዚአብሔርን ቀባት ያቃል እና ሁሉ ክርስቲያን ከእግዚአብሔር መንፈስ ጋር ያለው ግንኙነት የተጠበቀ መሆንና አለመሆን የግል ህይወት ኳሊቲ ከጌታ ጋር ያለ ግንኙነት ነው። ያን ዳለ ሆኖ ነገር ግን ባይ ዲፎልት ግን እግዚአብሔር ግን የሚናገረው ስለ ቤቱ ስለ ህዝቡ የሚናገረው ሁሉም ክርስቲያን እግዚአብሔር ቀባት ያለው። ዛሬ ማይ ሚኒስትሪ ማይ ቪዥን ማይ አላደለም አኖይንቲንግ አላደለም በሙሉ ጠቅላላ የሚናገረው ኢንዲቪጁዋል ፍላይ ነው። ይሄ በጣም ትልቅ ኮራፕሽን ትልቅ ውርደት በእግዚአብሔር ቤት ውስጥ ያመጣ አሰራር እንደሆነ ነው ምናምን። እግዚአብሔር የተመሰገነ ይሁን። ስለዚህ ውድ ወገኖቼ ዛሬ በተማርነው ትምህርት እኔ ላስተምራችሁ የነበረው ስለ ጸጋ ነው። ግን አንድ ነገር እንመልከት። እግዚአብሔር እንድታወደደበት ምክንያት አለ። ስለ ቤተ ክርስቲያን ያለን ነገር ሶሻል ኔቸር አለ፣ ኦርጋናይዜሽናል ኔቸር አለ። ፕራይመሪሊ ግን ትልቁ ግን መሰረታችን ግን መንፈሳዊ ምናችን ነው፣ ህልውናችን ነው። እግዚአብሔር የተመሰገነ ይሁን። ከሰዎች ጋር ሃርመኒ የምንፈጥረው በሶሻል አይደለም፣ በመንፈስ ነው። በመንፈስ ሃርመናይዝ ሰዎች አብረውን ካላደረጉ you have to be worried seriously. We cannot compensate it. አብሮ በመብላት በመጠጣት በሶሻል ዳይናሚክስ አንድነትን ሜንቴን ማድረግ አይቻልም። በምንድን ነው የሚደረገው? በመንፈስ። ሰዎች በመንፈስ በማይቀባበሉበት ጊዜ either they are in a wrong place ወይ አልዳኑ ማለት ነው or there is something wrong. በእንደዚህ ያለ አይነት ሁኔታ ግልጽ ነው የጌታ ልጆች። እግዚአብሔር የተመሰገነ ይሁን። ስለዚህ እግዚአብሔር ቤት እግዚአብሔር ምናገለግልባትን ቤተክርስቲያን ኮሳሳይ ይሁን ፈሪ ይሁን የትኛውም አይነት ሰው ይሁን ዛሬ ጌታን የተቀበለ ሁሉ ጌታን ሲቀበል በተቀበለባት በዛች ሞመንት በክርስቶስ አካል ውስጥ ይገባል። እግዚአብሔር መንፈሱን በዛ ሰው ውስጥ ይተክላል። ጌታን መቀበል ማለት የጌታ መንፈስ ወደኛ ውስጥ ይገባል። That's what qualifies me የቤተ ክርስቲያን አባል ለመሆን የሚያበቃኛ ነው። እግዚአብሔር የተመሰገነ ይሁን። Any question ካላችሁ በዚህ